የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ረቡ ጥር 7 2012 ዓ.ም ተመረጥ ምሽት ፕሮግራማችንን እናስተዋውቃችሁ። የድሬዳዋ ዩኒቨርሲቲ የፊታችን ጥር 14 እና 15 ቀን ተማሪዎችን መቀበል እንደሚጀምር አስታወቀ።
መሰፊው ዲኖችና ትምህርት ክፍል ኃላፊዎችና አስተዋሪዎች ለተቀውይት አድርገው ነበር። እነሱንም ቀሪው ጊዜ እንዴት መሸፈን እንዳለብን ከስምምነት ላይ ደርሰናል።
ይህንና ሌሎች ለምሽቱ ያስተናግዳናቸውን ዘገባዎች አብራችሁን ከቆያችሁ ታዳምጣላችሁ። ፕሮግራሙን በመምራት አብራችሁ የማመሸው ጽዮን ግርማ ነኝ። በቅድሚያ አጫጭር ዜናዎችን እናስተምጣችሁ። በኢትዮጵያ ከፍተኛ የትምህርት ተቋማት ውስጥ ተከስቶ የነበረው የጸጥታ ችግር ተከትሎ ከ35 ሺህ በላይ ተማሪዎች በትምህርት ገበታቸው ውጪ መሆናቸውን የሳይንስና ከፍተኛ ትምህርት ሚኒስቴር አስታወቀ። ሚኒስቴር መስሪያ ቤቱ ችግሮቹን እንዲያጠኑ ወደ ከፍተኛ ትምህርት ተቋማት የላካቸው አጥኚ ቡድኖች ስለ ችግሮቹ መንስኤ ናቸው ያሏቸውን የጥናት ግኝቶች በዛሬው ዕለት ይፋ አድርገዋል። አድማጮች ይህንን ዘርዘር ያለ ዘገባ በነገው ምሽት እናስደምጣችኋለን። አንድ የፕሬዝዳንት ዶናልድ ትራምፕ የግል ጠበቃ ተባባሪ የዩክሬን መንግስት ፕሬዝዳንት ትራምፕ የፖለቲካ ጥቅም የሚያገኙበት ምርመራ እንዲያካሂድ ጫና የማሳደር ዘመቻ ይደረግ እንደነበር ትራምፕ ጠቅቀው ያውቃሉ ሲሉ ተናግረዋል። ትራምፕ ይደረግ ስለነበረው ነገር ሁሉ በሚገባ ያውቃሉ ሲሉ ሌቭ ፓርነርስ ትላንት ማታ MSNBC በተባለው የአሜሪካ ቴሌቪዥን ጣቢያ ተናግረዋል። ጠበቃቸው ሩዲ ጂሊያኒ ዩክሬን ውስጥ ያደረጉት ስለነበረው ነገር ሁሉ ትራምፕ እንደሚያውቁ እርግጠኛ ነኝ ማለታቸውን ዘ ኒውዮርክ ታይምስ ጋዜጣ ዘግቧል። ትራምፕ በቀድሞው ምክትል ፕሬዝዳንት ጆ ባይደን ላይ የጥፋት መረጃ ፍለጋ የግል ጠበቃቸው ጂሊያኒ አላኩም ብለው እንደነበር የሚታወቅ ነው። ጆ ባይደን በመጪው የዩናይትድ ስቴትስ ምርጫ የፕሬዝዳንትነት ተወዳዳሪ መሆናቸው ይታወቃል። ፓርነርስ ታዲያ ትራምፕ ስላደረጓቸው ንግግሮች አሉ በሚገባም ያውቃሉ፣ ዩክሬን የነበሩት የተልእኮ ለመፈጸም ፕሬዝዳንቱ ሩዲ ጂሊያኒ ሳያውቁት የምሰራው ነገር አልነበረም ብለዋል። በካሜሩን ሰሜን ምዕራብ ደቡብ ምዕራብ እንግሊዘኛ ተናጋሪ ሀገር ለመመስረት በሚዋጉት ኃይሎችና በሀገሪቱ ወታደራዊ ኃይል መካከል የሚካሄደው ግጭት በመባባሱ ሰዎች ከአካባቢያቸው እየሸሹ ነው። እንደ አውሮፓውያን አቆጣጠር የካቲት 9 ቀን የአካባቢ መማክርትና የምክር ቤት ምርጫ ከመካሄዱ በፊት መንግስት አማጽያኑን ለማዳከም እየሞከረ ነው ተብሏል። መራጮች፣ ተወዳዳሪዎችና የምርጫ ባለስልጣኖች ከአካባቢው እየሸሹ በመሆናቸው በምርጫው መካሄድ ላይ ጥርጣሬ መኖሩ ተዘግቧል። የካሜሮን ወታደራዊ ኃይል ባለፈው ሳምንት 1000 የሚሆኑ ወታደሮችን በእንግሊዘኛ ተናጋሪ ክልሎች ማስፈሩ ታውቋል። የቻይና መንግስት ከዩናይትድ ስቴትስ ጋር የተደረገውን ጊዜያዊ የንግድ ስምምነት አሞግሷል። ይሁንና የሁለቱ አገሮች የጋራ ስጋት የሆኑትን ዋና ዋና ነጥቦች መፍታት ያስፈልጋል ብለዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የቻይና ምክትል ጠቅላይ ሚኒስትር ሊዩ ሁ በዓለም የገዘፈ ኢኮኖሚ ያላቸው ሁለቱ ሀገሮች ለ18 ወራት ያህል ሲነታረኩበት የቆየውን የንግድ ጠብ ለመፍታት ትላንት ስምምነት ላይ ደርሰዋል። ቻይናና ዩናይትድ ስቴትስ የፈረሙት አንደኛው ክፍለ ኢኮኖሚና የንግድ ስምምነት ሁለቱንም ሀገሮች ይጠቅማል። ለዓለም ፔንግ ሹዋንግ ዛሬ ቤጂንግ በተካሄደው ጋዜጣዊ መግለጫ ላይ ተናግረዋል። ፔንግ አያይዘውም ስጋት ስለተባሉት ጉዳዮች በዝርዝር ባይገልጹም ቀደም ሲል በአብዛኞቹ ከቻይና ወደ ዩናይትድ ስቴትስ የሚላኩ እቃዎች ላይ ተፈልግ ጠቁመዋል። የሩሲያ ፕሬዝዳንት ቭላድሚር ፑቲን የሀገሪቱ ጠቅላይ ሚኒስትር እንዲሆኑ ለጠቆማቸው ሚሳኤል ሚሹትሲን ምክር ቤት ይሁንታ ሰጥቷል። ምክር ቤቱ ድምጽ የሰጠው የረጅም ጊዜው ጠቅላይ ሚኒስትር ዲሚትሪ የመንግስት ትላንት ያቀረበውን የስንብት ደብዳቤ ፕሬዝዳንት ፑቲን ከተቀበሉ በኋላ ነው። ፑቲን አብይ የተባለ የህገ መንግስት ማሻሻያ ሐሳቦችንም አቀርበዋል። አድማጮች ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ በመስተንግዶ አብራችሁ አመሻለሁ። አሁን የዕለቱን ቀዳሚ ርዕሳችንን እናስደምጣችሁ። የድሬዳዋ ዩኒቨርሲቲ የፊታችን ጥር 14 እና 15 ቀን ተማሪዎችን መቀበል እንደሚጀምር አስታወቀ። ዩኒቨርሲቲው መደበኛ የመማር ማስተማር ስራውን ጥር 18 እጀምራለሁ ብሏል። ጥፋት ፈጽመዋል ባላቸው የዩኒቨርሲቲው ሰራተኞችና ተማሪዎች ላይም እርምጃ ወስዷል። አዲስ ቸኮል ስርስራለው
ባለፈው ህዳር 18 ቀን የሁለተኛ ተማሪን ህልፈት ተከትሎ ላልተወሰነ ጊዜ ተዘግቶ የነበረው የድሬዳዋ ዩኒቨርሲቲ በሚቀጥለው ሳምንት ጥር 14 እና 15 ተማሪዎችን እንደሚቀበል አስታወቀ። ዩኒቨርሲቲው ከመወሰኑ በፊት አስፈላጊው ቅድመ ዝግጅቶች ሳደርግ መቆየቱን የዩኒቨርሲቲው ተጠባባቂ ፕሬዝዳንት ዶክተር ኡባሃድም ለመገናኛ ብዙሃን አስታውቀዋል።
እንግዲህ ያው ተማሪ ከሸኘን በኋላ ዝም ብለን አልተቀመጥንም። ብዙ ስራዎችን ነው ስንሰራ የነበረው። ጋጣሚውን ተጠቅመን ተማሪዎች መኝታ ቤት አጠቃላይ ተማሪዎች አገልግሎትን በተመለከተ ከመኝታ ቤት ጀምሮ ተማሪዎች ካፌ አካባቢ፣ ክሊኒክ፣ አጠቃላይ ግቢውን በሙሉ የጠገና ስራ፣ የማጽዳት ስራ እየሰራን ነበር። ከዛ በተጨማሪ በመማር ማስተማር ዘርፉ ደግሞ ያው የባከነ ጊዜ ያለና ዘንድሮ 2012 ብዙ ጊዜ ባክኖብናል። ለዛን እንዴት እናካክስ የሚለውን ነገር በሰፊው ዲኖችና ትምህርት ክፍላፊዎችና አስተማሪዎች ሁለት ቀውይት አድርገው ነበር። እነሱንም ቀሪውን ጊዜ እንዴት መሸፈን እንዳለብን ከስምምነት ላይ ደርሰናል። አጠቃላይ አሁን ትምህርቱን ለመጀመር ሬዲ ነን። ትላንትናም ጥር 6 ባደረገው ስብሰባ ተማሪዎች ጥር 14 እና 15 ተመልሰው እንዲገቡ፣ በ16 ደግሞ የሰላም ጉባኤ ግቢያችን ውስጥ አድርገን ጥር 18 ትምህርት እንዲጀምሩ ነው ትላንትና ሴኔት ውሳኔ ያስተላለፈው።
ከሳምንት በፊት በሳይንስና ከፍተኛ ትምህርት ሚኒስትሯ ዶክተር ሂሩት ወልደማርያም በተጻፈ ደብዳቤ የዩኒቨርሲቲው ፕሬዝዳንት የነበሩት ዶክተር ያሬድ ማሞ ካላፊነት የተነሱ ሲሆን በአሁኑ ሰዓት የአካዳሚ ጉዳዮች ምክትል ፕሬዝዳንት የሆኑት ዶክተር ኡባሃድም በተጠባባቂነት ዩኒቨርሲቲውን በፕሬዝዳንትነት እየመሩ ይገኛሉ። የዩኒቨርሲቲው ሴኔት ከዚህ በፊትም በ19 ተማሪዎች ላይ እርምጃ ወስዶ የነበረ ሲሆን ትላንት ጥር 6 ባካሄደው ስብሰባም በዩኒቨርሲቲው ጠበቃዎችና ሌሎች ተማሪዎች ላይ ተጨማሪ እርምጃ እንደሚወስድ አስታውቋል። ዶክተር ኡባ ይናገራሉ።
አጠቃላይ እንግዲህ የዩኒቨርሲቲው አለመረጋጋት የፈጠረው ተማሪዎች ችግር ብቻ አይደለም፣ በዚህ ውስጥ ማለት ነው መምህራኖች፣ አስተዳደር ሰራተኞች እጃቸው አለበት የሚል ነገር አለና በሂደት ያው እሱ የተጣራና አስተዳደራዊ እርምጃ እየተወሰዱ ነው ያሉት። በተለይ መጀመሪያ የጀመርነው ከተማሪ ጋር ነው። ታህሳስ 27 ላይ 17 ተማሪዎች ላይ እርምጃ ተወስዷል። ከዛ ቀጥለን ግምገማዎች ሲደረጉ ነበር፣ አስተዳደር ዘርፍም በአካዳሚክ ዘርፍም ማለት ነው ሲደረጉ ነበር። በዚህ ሂደት የጥበቃው ቆይቷል። ግምገማው ከተደረገና በጣም ከጥበቃ ጋር ያለው በጣም ችግር ከፍተኛ ስለመሆኑ 17 የጥበቃ አባላቶች እንዲሰናበቱና አንድ ደግሞ ከደረጃ ዝቅ እንዲደረግ ነው እርምጃ የተወሰደው። ይሄ በተጨባጭ እያንዳንዱ ሰራተኛ ተገምግሞ ያለበትን ችግር ተቀብሎ ነው ውሳኔውን ስናሳውቃቸው አስቀምጠን ማለት ነው ይሄን ተቀብለው ነው ሄዱት። በተጨማሪ ማለት ነው እንግዲህ ያው እኛ ግቢ ያደረሰው በጣም ከፍተኛ ጉዳት ነው። ሁለት ተማሪዎች ህይወት አልፏል። ከፍተኛ የሆነ አካል ጉዳት ደርሶባቸዋል። ተማሪዎች ዩኒቨርሲቲው ንብረት ወድሟል። ከምንም በላይ ደግሞ ማለት ነው ተማሪዎቻችን ከፍተኛ የሆነ የስነ ልቦና ጫና ደርሶባቸዋልና እዚሁ ሲሳተፉ የነበሩ ተማሪዎች በጣም በርካታ ናቸው እና ለመለየትም በጣም አስቸጋሪ ነበር ሂደቱ። ባለፈውም በ27ም የቀረቡ ሊስት ነበረ። ያንንም ተጨማሪ አጣርተን ትላንትናም ሴኔት በደረገው ስብሰባ ተጨማሪ በ51 ተማሪዎች ላይ እርምጃ ወስዷል። ሁለት ተማሪዎች ሁለት አመት፣ ሰባት ተማሪዎች አንድ አመት፣ 41 ተማሪዎች ላይ ደግሞ የመጨረሻ ማስጠንቀቂያ እንዲሰጣቸው ነው የተወሰነባቸው ትላንትና ማለት ነው። እና ይሄ ይቀጥላል። ፕሮክተር አካባቢም ችግር አለ፣ ሌሎችም ማለት ነው። ዛሬም ራሱ ግምገማዎች እየተካሄዱ ነው ያሉት መምህራን አካባቢ። ከትላንት ወዲያ ዳይሬክተሮች ጋር ነበረ፣ ትላንትና ዲፓርትመንት ሄዶች ጋር ቀጥሎ ነበር። ዛሬ ደግሞ መምህራኖች ጋር ግምገማዎች እየተደረገ ያለው ግቢ ውስጥ ሌሎች ክፍልም ላይ ማለት ነው ግምገማ ይቀጥላል። ስለዚህ ያው በሂደት አጣርተን ችግር ያለባቸው አስተዳደር እርምጃ ወስደንባቸው ዩኒቨርሲቲው ስራውን መቀጠል መቻል አለበት።
ዩኒቨርሲቲው ለጀማሪ ተማሪዎች 11 ሳምንት ለነባር ተማሪዎች ደግሞ 8 ሳምንት የማካካሻ መርሃ ግብር ያወጣ ሲሆን ነባሮቹ እስከ ሐምሌ 3 ጀማሪ ተማሪዎች ደግሞ እስከ ነሐሴ 21 የአመቱን የትምህርት መርሃ ግብር ያጠናቀቃሉ ብለው እንደሚያስቡ ዶክተር ኡባ አስታውቀዋል። ዩኒቨርሲቲው በዛሬው ዕለት በዙሪያው ከሚገኙ አካባቢ ነዋሪዎች ጋር ከንቲባ አህመድ ማህመድ በተገኙበት ምክክር አካሂዷል። በዩኒቨርሲቲው ችግር ባጋጠመ ቁጥር ለተማሪዎች ቀድሞ ሲደርሱ የነበሩት የአካባቢው ነዋሪዎች ናቸው ያሉት የዩኒቨርሲቲው ተጠባባቂ ፕሬዝዳንት፣ በቀጣይም በዩኒቨርሲቲው ጸጥታም ሆነ የስራ እድል ፈጠራ ዩኒቨርሲቲውና የአካባቢው ማህበረሰቦች ተደጋግፈው ይሰራሉ ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስን ዘገባውን እናመሰግናለን። በተከታዩ ዘገባችን ደግሞ ወደ መቀሌ እናመራለን። የኢትዮጵያ ፌዴራሊስት ኃይሎች ፎረም ወደ ጥምረት ማደጉ ተገለጸ። የጥምረቱ አባል ፓርቲዎች በቀጣይ በሚካሄደው ሀገራዊ ምርጫ ላይም እንደሚወዳደሩ ተገልጿል። በቅርቡ ወደ ብልጽግና ፓርቲ ላለመግባት የወሰነው ህወሓትን ጨምሮ ከ40 በላይ ፓርቲዎች አብረው በምርጫው ለመሳተፍ በትላንትናው ዕለት ተፈራርመዋል። ሙልጌታ ጽብሃ የጥምረቱን ፕሬዝዳንት አቶ ደረጀ በቀለን አነጋግሮ ተከታዩን ሪፖርት ልኮልናል።
የህብረ ብሔር ፌዴራሊስት ኃይሎች ጥምረት ለሀገራዊ መድህን ብለው የሰየሙት ጥምረት ነው የተቋቋመው። የጥምረቱ ፕሬዝዳንትና የኦሮሞ ነጻነት ንቅናቄ ሊቀመንበር አቶ ደረጀ በቀለን የፌዴራሊስት ኃይሎች ፎረም በሚል ስያሜ ከሁሉም የሀገሪቱ ክፍሎች ፓርቲዎች የሚሳተፉበት ስብስብ በትናንትናው ዕለት በጥምረት ፓርቲዎቹ መፈራረማቸው ተናግሯል። ከ40 በላይ የፖለቲካ ፓርቲዎች የጥምረቱን ስነ ምግባርና መተዳደሪያ ደንብ መፈረማቸው ገልጸዋል። በፎረሙ ውስጥ የነበሩ ያልፈረሙ ፓርቲዎች እንዳሉና በየፓርቲያቸው በጉባኤ ወስነው ወደ ጥምረቱ ይቀላቀላሉ ብለዋል።
ያ አሁን የመጀመሪያ ደረጃውን ጥምረት ነው የመረጥነው። ለምን? ከዛ ወደ ቅርጅትም ለን ከዛ ወደ ግንባርም መሄድ ስለምንችል ያንን ነው የመረጥነውና ከፎረም አሁን ወደ ጥምረት አድጓል ማለት ነው። አንድ የራሳችንን ቅርጅቱን ሰነድም ተፈራርመናል። እንደገና መተዳደሪያ ደንብም ተፈራርመናል። አሁን ህጋዊ ስርዓትን ይዞ እየሄደ ነው ያለው ማለት ነው። የጥምረቱ አባል ድርጅቶች ባንዱ ላይ የጥላቻ እና ፕሮፓጋንዳ ላለማካሄድ በህብረት ለመስራት እያንዳንዱ ብሔር ብሔረሰብ ባህሉን፣ ቋንቋውን፣ ትምህርቱን እንዲያሳድግ ነው ዋናው። ከዛ የሁሉም መብትና ክብር እንደተጠበቀው ሁሉ ወደ አንድነት የሚያመጣ ነው። እሱ እያንዳንዱ በቋንቋው እየተዳኘ እየተማረ፣ እያንዳንዱ ባህሉን እያጎለበተ እያሳደገ፣ እያንዳንዱ አኗኗሩን እያሳደገ ወደ አንድነት ሲመጣ ግን አገሪቷን ለመምራት በጥምረት የሚሰራበት ሁኔታ ነው ማለት ነው።
በዚህ ዓመት ሊካሄድ በታቀደው ምርጫ በአንድ ጥላ ስር ለመወዳደር ማቀዳቸው የገለጹት የምርጫ ምልክታቸውንም ተሰባስበው እንደሚመርጡ ተናግሯል። በአንድ ምልክት እንወዳደራለን ብለዋል።
ይሄ ጥምረት ዋናው አላማው ለምርጫ ነው። ለምርጫ በአንድ ላይ ለመወዳደር በተለያየ አካባቢ ቢኖርም በጥምረቱ አምብሬላ ስር ለመወዳደር አላማ ይዞ የተነሳው እና በያለበት አካባቢ መሰረታዊ ድርጅት ፓርቲው አለ። ፓርቲዎች የራሳቸውን ፕሮግራም የራሳቸውን አጀንዳ ይዘው ይንቀሳቀሳሉ። ጥምረቱ ደግሞ የራሱን አጀንዳ የምርጫ እንቅስቃሴ የሚያደርጉበትን እያንዳንዱን ሰነዶች በማዳረስ በአንድ አምብሬላ ከምዕራብ እስከ ምስራቅ ከሰሜን እስከ ደቡብ ያለው በአንድ አይነት እንዲወዳደሩ ነው።
የጥምረቱን ሰነድ የሚቀበል ማንኛውም ፓርቲ ወደ ጥምረቱ ሊገባ እንደሚችልም ገልጸዋል። የፌዴራሊስት ኃይሎች ፎረም ምክትል ሰብሳቢ የነበሩ አቶ ትዕግስቱ አወሉ ባለፈው ሳምንት ከፎረሙ ራሳቸው መግለጻቸው ይታወቃል። አቶ ትዕግስቱ ህወሓት የብልጽግና ፓርቲን አህዳዊ ነው የሚል የብሔር ብሔረሰቦችን ቀልብ ለመሳብና የስብስቡ አካል ለማድረግ ነው፣ የፎረሙ አላማና አካሄድም የህወሓት የበላይነት ለመመለስ ያለመ ነው በማለት ራሳቸው ከፎረሙ ምክትል ሰብሳቢነት ጭምር ማግለላቸው ገልጸው ነበር። ለዚህ ያላቸውን ምላሽ አቶ ደረጀ ጠይቀናቸው ምክትል ሰብሳቢው ቀድሞም ከፎረሙ በስነ ምግባር ጉድለት ተባረው ነበር ብለዋል።
ምክትል ሰብሳቢ የነበረው ግለሰብ የወጣው መጀመሪያውኑ ግለሰቡ ባለው የዲሲፕሊን ሁኔታ ባለው ፓርቲን ከፓርቲ ለማጋጨት ፓርቲን ለማፈስ ካለው ደግሞ የአንዳንድ በገንዘብ ላይ ካለው ሁኔታዎች ጋር በመነሳት የስራ አስፈጻሚ ኮሚቴው ከስራ አስፈጻሚነቱ እንዲገለል አድርጎታል። አስቀድሞ በጣም ቆይቷል። ይሄንን ደግሞ ማጽደቅ ያለበት ጠቅላላ ጉባኤ ነው። ጠቅላላ ጉባኤ ሊመልሰውም ይችላል፣ ሊያጸናበትም ይችላል። እንደሚያጸናበት በማወቁ አስቀድሞ ራሱን አግልሏል። ይሄ በእኛ በኩል ማንም ሰው ራሱን ለማግለል መብት ሰጥቶታል። ለማንኛውም ፓርቲ ይሁን ለማንኛውም ግለሰብ።
በቅርቡ ብልጽግና ፓርቲ ላለመግባት የወሰነው ህወሓትም የጥምረቱ አባል ፓርቲ ነው። ተቺዎች የህወሓት ላላኪዎች ናችሁ ይሏቸዋል ለሚለው አቶ ደረጀ ህወሓት በጥምረቱ አንድ ወንበር ብቻ ያለ
ፍርድ ቤት ሲያረጋግጥበት ብቻ ነው። ግለሰቦች ወንጀለኞች ሊሆኑ ይችላሉ። አንዳንድ ድርጅቶች ወንጀለኞች ሊሆኑ ይችላሉ። ግን እንደ ህዝብ ወንጀለኛ ሊሆን አይችልም። የትግራይ ህዝብ ብዙ ሚሊዮን ህዝብ ነው። ያ ወንጀለኛ ሊሆን አይችልም። حزب نونا ايه اورومونم يتيغريونم حزب اكل نو مايو باكل نت نو مايو وانجلنيوچ تگرا بيچا ايدلم يال ادس ابا مالو ايلا كللم بحر دارم مالو اواسا مالو انزا وانجلنيوچ بهبرت وانجلنيوچ ناتچو انيا ازي سيت لمغبات ويم دمو مندنو زوات سيت لمغبات ايدلم يمطا نو ازي ياني اون لمسال ادس ابا مننا قايدالن بمقتلو ججغالنا قايد نو قتلين دمو اواسا لنا قايد نو እኛ ማንንም ስር አዋሳ ስንሄድ ሲያን ስር ገቡ ወይም ያዋሳ ድርጅት ስር ገቡ የሚሉት ሰዎች ውሃ ማይቋጥፍ ወሬ ነው።
የህብረ ብሔር ፌዴራሊስት ኃይሎች ጥብረት ለሀገራዊ መድህን ተብሎ የተሰየመው ጥምረት ህጋዊ ውቅና ለማግኘት እንግስቃሴ መጀመሩን ገልጸዋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለ።
ሙልጌታን ወደ አማራ ክልል የአማራ ባንክ አክሲዮን ማህበር በ6 ወራት ውስጥ ከ3 ቢሊዮን ብር በላይ የአክሲዮን ሽያጭ ማከናወኑን አስታወቀ። ባንኩ እስከ ሰኔ ባለው ጊዜ ውስጥ ስራውን ለመጀመር እንቅስቃሴ መጀመሩ ታውቋል። መስፈናራጌ ተከባ ድርሶናል።
በደሴ ከተማ አክሲዮኑን ከገዙ ግለሰቦች ከፍተኛ አመራሮችና ባለድርሻ አካላት ጋር በተደረገው ውይይት እንደተገለጸው ባንኩ የተቋቋመው ከህዝብ ብዛት ጋር የማይመጣጠኑን የባንክ አገልግሎት ለማሳደግና የህብረተሰቡን የመልማት ፍላጎት ለማሟላት ነው። በአጭር ጊዜ ውስጥ ተክላላ ጉባኤ ከማድረግ ባለፈ በኢትዮጵያ ባንኮች መስራታ ከፍተኛውን የአክሲዮን ሽያጭ ማከናወኑ በመስራታ ላይ ያለው የአማራ ባንክ አክሲዮን ማህበር ፕሮጀክት ማኔጀር መሰንበት ሸንቆጤ ገልጸዋል። ባንኩ በብሔራዊ ባንክ ከተፈቀደለት ከነሐሴ 11 2011 ዓ.ም ተመረጥ እስካሁን ባለው ጊዜ ውስጥ ከ60 ሺህ ህዝብ በላይ አክሲዮኑን መግዛታቸውንና ከ3 ቢሊዮን ብር በላይ መነሻ ካፒታል መያዙን ተጠቅሷል። ቃል የተገባውም ከ4 ቢሊዮን ብር በላይ ይደርሳል ይላሉ።
የካፒታል ማደግ እጅግ በጣም ትልቅ አስተዋጽኦ አለው። በባንኮች ታሪክም እንደዚሁ አሁን እንግዲህ የካቲት 30 ላይ 6 ወር ነው የሚሆነው 3 ቢሊዮን በላይ አሁን እንግዲህ ካቲት 30 ስንገዛጋ እንደውም ወደ 4 ቢሊዮን ምናምን ይጠጋል። በዚህ ምክንያት እጅግ በጣም ስኬታማ ባንክ ነው።
ዓለም አቀፍ ደረጃና ተወዳዳሪነት ያለው ባንክ ይሆናል የሚሉት ማኔጀሯ በተለይ ስራ አጥነትን በመቅረፍ የሴቶችን ተጠቃሚነት በማጠናከር አዳዲስ የኢንቨስትመንት ዘርፎች እንዲስፋፉ ይሰራል ነው የተባለው።
ባንኩ ቶሎ ወደ ስራ እንዲገባ ስራ ለማስጀመር የሚያስፈልጉ ነገሮችን የቅድመ ዝግጅቶች አድርገናል። ስለዚህ የዳይሬክተሮች ቦርድ ምርጫ ከተካሄደ በኋላ ያ ውጤት ለብሔራዊ ባንኩ ቀርቦ ተፈትሾ ይሄን ከጨረሰ በኋላ የፊርማ ስርዓቶች ይኖራሉ። የመስረቻ የመተዳደሪያ ደንቡ ምን ሆኖ እንዲስነል ሰኔ ላይ 6 ወር ብንጨምርበት በአንድ አመትም ስራ ከጀመረ በጣም ትልቅ ባንክ አዲስ አበባ እነዚህ ትልልቅ ከተሞች ባህር ዳር፣ ደሴ፣ ጎንደር፣ ደብረ ብርሃን፣ ደብረ ማርቆስ ትልልቆቹ ከተሞች ላይ ወዲያው ይከፍታል። በየአመቱ እንዲከፍተው ሁሉ አስቀምጧል።
ባንኩን ለመመስረት 500 ሚሊዮን ብር በቂ ቢሆንም በአክሲዮን ግዢው ላይ መሳተፍ የሚፈልጉ ሰዎች ቁጥር በመጨመሩና ትውልደ ኢትዮጵያውያን አክሲዮን መግዛት እንደሚችሉ በአዋጅ በመደንገጉ ውጭ ሀገር ያሉ ኢትዮጵያውያንን ተሳታፊ ለማድረግ የአክሲዮን ሽያጩን እስከ የካቲት 30 ማራዘም ማስፈለጉን ነው የጠቀሱት። ከስያሜው ጋር ተያይዞ ሁለት አይነት አስተያየት ተንጸባርቀዋል። አንዱ በድጋፍ፣ አንዱ በጥያቄ። ከዚህ በፊት በብሔር የተደራጁ ባንኮች ላይ ያልተሰጠ አስተያየት ለምን በአማራ ባንክ ላይ ይሰጣል? ትችቱ ተገቢ አይደለም የሚሉና የኢኮኖሚው ዘርፍ በብሔር ጥላ ስር መዋሉ ወደ አክራሪ ብሔርተኝነት ሊያሸጋግር ይችላል የሚሉ ሐሳቦች ተሰንዝረዋል።
የመጣሁት ከደሴ ከተማ ንግድና ዘርፍ ማህበራት ምክር ቤት ነው። የዚህ ባንክ መመስረት እጅግ በጣም ስሜቴን የነካው ጉዳይ ነው። በቅርቡ ከመላ ሀገሪቱ የተፈናቀሉ ዜጎችን ለመደገፍ ብለው 100 ሚሊዮን ብር ወጪ ተደርጎ ከፍተኛ መፈናቀልና ጉዳት ለደረሰበት የአማራ ክልል የመደቡት ገንዘብ ዝቅተኛ መሆኑን አይቼው እስካሁን ስሜቴ ውስጥ አሉ። በቃ ይስሙኛል፣ እንደ ክፉ ነገር ነው ማየው። ይሄንን ደም ሊያፍስ የሚችል ለዚህ ደጀል ሊሆን የሚችል የአማራ ባንክ መመስረት ደግሞ በቅርቡ ሲመጣ በጣም ተደስቻለሁ።
ቢዝነስና ፖለቲካ ሊገናኝ አይገባም። እዛው አልፋልፎ በቴሌቪዥንም የምናያቸው ሰዎች ፖለቲካ ውስጥ የነበሩ ሰዎች ስለነበሩ እኔ ያ ስጋት የብዙ ሰው ስጋት ይመስለኛል። የኔም ስጋት ስለነበረ ሌላው እኔ በጣም የማዝንበት ግራ የሚገባኝ ነገር የስም ስያሜው ላይ ነው። አሁን እያቀነቀን ያለ ነው ሁሉም ብሔረተኝነትን ነው። ኢትዮጵያዊነትን የሚያቀነቅን የስም ስያሜ አተነወል። ለምንድን ነው ኦሮሞ ኦሮሞ እያለ አማራ አማራ እያል ትግራይ ትግራይ እያል ወይም ሌላ አንዱ እያል ለምንድን ነው ኢትዮጵያዊነትን የሚያቀነቅን ስም መሰየሙ መልካም ሆኖ አይታያችሁም ወይ?
በእነዚህ ላይ የባንኩ አደራጅ ኮሚቴ አባል አቶ ብርሃን ኃይሉ ምላሽ አላቸው።
ስያሜ ጥናት ተደርጎ ብዙ ውይይትም ተደርጎበት የተሰየመ ነው። ስያሜው እንደ ንግድ ስያሜ እንደ ብራንድ እንዲወሰድ ነው በእኛ በኩል ያሰብነው። ስለዚህ ከሌሎቹ ምንም የሚለየው ነገር የለም። ስም ማውጣት ለንግድ አዋጭ ይሆናል ብለህ ካሰብክ ባንክ ድረስ ያስከዳል። እኛ አሁን በዚህ ሲያሜ አዋጭ ሆኗል ብለን ነው ያየነው። ለምን ብዙ አክሲዮን ተሸጠ። በዚህ ደረጃ ህብረተሰቡ ከሲያሜው ጎን መሰለፍ እንደፈለገ ማየት ይችላል። ሲያሜው ስለሆነ ደግሞ ሌሎችን ያገለለ አይደለም። ማንኛውም መግዛት የሚፈልግ እየገዛ ነው ያለው። አሁን እየተፈለገ ያለው አገራዊ አንድነት ነው፣ አገራዊ ልማት ነው፣ አገራዊ ብልጽግና ነው። የባንኩ አገልግሎት አስተጣጥም ማንኛውንም ህብረተሰብ ማለት በሃይማኖት ሳይለይ፣ በዘር ሳይለይ፣ በብሔር ሳይለይ ለማገልገል የተዘጋጀ ነው።
የአማራ ባንክ አክሲዮን ማህበርን ጨምሮ 12 ባንኮች ወደ ስራ ለመግባት እንቅስቃሴ ላይ ናቸው ተብሏል። ብሔራዊ ባንክን ጠቅሶ ኒውስ ቢዝነስ ኢትዮጵያ በድረገጹ እንዳሰፈረው በአገሪቱ ውስጥ 18 ባንኮች ሲኖሩ ካፒታላቸውም በ85.7 ቢሊዮን ብር አድጓል ተብሏል። ሌሎች የድረገጽ መረጃዎች ደግሞ እነዚህ ባንኮች በ2357 ቅርንጫፎቻቸው በኩል በአገሪቱ ውስጥ እንደሚንቀሳቀሱ አመልክተዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። የጥምቀት በዓል ጥቂት ቀናት ይቀሩት። በዓሉ በማይዳሰሱ ቅርሶች ውስጥ የዓለም ቅርስ ሆኖ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዘንድሮ መመዝገቡ ይታወሳል። አስቴር ምስጋናው ዘገባ አላት።
በኢትዮጵያ ከማይዳሰሱ የቱሪዝም ሀብቶች ውስጥ ይካተታል የጥምቀት በዓል። በዓሉ ሃይማኖታዊ ዳራ ያለው ሲሆን ክዋኔውም በሃይማኖታዊ ስርዓት የሚመራ ነው። ጥምቀት ሃይማኖታዊ ክብረ በዓል ሆኖ ከመከበር ባለፈ ለሀገሬው ሁለት ጥቅሞችን ይዞ የሚመጣ በዓል ነው። ወዲህ የህዝቦችን የአብሮነትና የመቻቻል እሴትን ያጎለብታል፣ ወዲያ ደግሞ የሀገሪቱን የቱሪዝም ኢንዱስትሪ ያነቃቃል። ከየትኛውም የሀገሪቱ አካባቢዎች በተለየና ከፍተኛ ቁጥር ያለው ሰው የሚሰባሰበው ደግሞ በጥንታዊቷና የ44ቱ ታቦት መገኛ በሆነችው በጎንደር ከተማ ነው። ይህንኑ በዓል አስመልክቶ የአማራ ክልል ባህልና ቱሪዝም ቢሮ ኃላፊ ዶክተር ሙሉቀን አዳነ ለጋዜጠኞች ዛሬ በሰጡት መግለጫ በዓሉ በሰላም እንዲጠናቀቅ አስፈላጊ ቅድመ ዝግጅቶች መጠናቀቃቸውን ነው የተናገሩት።
በተለያዩ የሀገሪቱ ክፍል የጥምቀትን በዓል የተለየ የጥምቀት በዓል ስላለው የተለየ የሚያደርገው የራሱ የሆነ መቶዎች ዓመታትን ያስቆጠረ ከንጉሥ አጼ ፋሲለደስ ጀምሮ የመዋኛ ገንዳ አለ። የጥምቀተ ባህር የሚከበርበት ቦታ አለ። እሱ በአይነቱ የተለየ ትርኢት የሚፈጥር ነው። እሱን ናፍቀው የሚመጡ እሱን ለማየት የሚመጡ እንግዶች በጣም ብዙ ናቸው። ከውጭ ሀገርም ቤተ መንግስቱን ለመጎብኘት በአካባቢው ያሉ የተፈጥሮ ታሪካዊ የምንላቸውን ባህላዊ ቅርሶችን ለመጎብኘት ጭምር የሚመጡ እግረ መንገዳቸውን አሁን ደግሞ የጥምቀት በዓልን መዳረሻቸው እያደረጉ ከፍተኛ ቁጥር ያላቸው ሰዎች ነው የሚመጡት። ሰፊ የህዝብ ቁጥር በቦታው ይገኛል ተብሎ እንደመጠበቁ መንግስት ለአካባቢው ሰላም የተለየ ትኩረት ሰጥቶ የክልላችን የጸጥታና ደህንነት ቢሮ ሰፊ ስራዎችን ሲሰራ ነው የቆየው። በከተማ አስተዳደሩም በማዕከላዊ ጎንደርም በዙሪያው አካባቢ ያሉ ወረዳዎችም ጭምር በየአካባቢያቸው ያለውን የመከላከያ ኃይል፣ የፌደራል ፖሊስ ኃይል፣ የክልላችን ፖሊስ እና ሌሎች የጸጥታ አካላትን በማቀናጀት ስራዎች እየተሰሩ ናቸው። በተለይ ወጣቶቹ በተለያየ አደረጃጀት ያለው ወጣቶች የሰላሙ አካል እነሱ ስለሆኑ በሰፊው እነሱን የማሳተፍ ስራዎች ሲሰሩ ነው የቆየው። ስለዚህ በክልሉ በአጠቃላይ በተለይ ደግሞ በጎንደር አካባቢ አሁን ያለው ሁኔታ አስተማማኝ ነው። ይሄንም ነግራችሁ ባለፈው ሳምንት በላሊበላ ትልቁን የልደት በዓል አክብረናል። ወደ 1.3 ሚሊዮን አካባቢ ህዝብ የላሊበላን በዓል ታድሟል። የቤዛ ኩሉ ዓለምን በዓል ታድሟል። ያለምንም ኮሽታ ያለምንም የጸጥታ ችግር ነው እዛ አካባቢ የነበረው በዓል እንዲያልፍ የተደረገው። በኃላፊነት የሚመራው የጸጥታ እና የደህንነት ማስከበር ስራዎች በሰፊው እየተሰሩ በመሆናቸው አስተማማኝ የምንለው ሰላም አለ። እንግዶቻችን ሲመጡ የሰላም ስጋት ሊኖርባቸው አይገባም። ግን ደግሞ ሁልጊዜ ሰላምን ከሌላ አቅጣጫ ብቻ የምንጠብቀው ነገር ስላለ አይደለም። በበዓሉ የሚታደሙት አዳሚዎችም ጭምር የሰላሙ ማስከበር አካል እንዲሆኑ እንጠብቃለን።
በዓሉን ለመታደምም ከፍተኛ ቁጥር ያለው ህዝብ እንደሚገኝ ነው ቢሮ ኃላፊው ያብራሩት።
አሁን የከተማ አስተዳደሩ እስከ 2 ሚሊዮን አካባቢ ሰው በበዓሉ ላይ ይታደማል ተብሎ ነው የሚጠበቀው። በዚህ አመት ከሰላሙ ጋር በተለይ ደግሞ አገራችን ለውጥ ውስጥ ስላለች ካም በፊት በቁርሾው እንተያየ ነበርት የኤርትራ ወንድምናቶቻችን ጀምር በዚህ አመት በጎንደር የጥምቀት በዓል ላይ ሊታደሙ በከተማ አስተዳደሩ ጥሪ ቀርቦላቸዋል። ስለዚህ ሰፊ ቁጥር ያለው ህዝብ እዛ ቦታ ይገኛል ተብሎ ነው የሚጠበቀው።
ዶክተር ሙሉቀና የይዘው በአሉን ለመታደም ወደ ጎንደር ከተማ ለመምጣት የኢትዮጵያ አየር መንገድ ከመደበኛ በረራ ውጪ 17 በረራዎች እንዳዘጋጀ አክለው ተናግረዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አድማጮች ስለተጠምጡት የቆያችሁት የጋቢና ቪ ዝግጅታችን በዚሁ ተጠናቋል። አስተያየቶቻችሁን በፌስቡክ አት ቪያማሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪን በመጠቀም አድርሱን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ማክቢሊያ ብሮ ፕሮግራሙን በማቀናበር አብሮን አምሽቷል። በተከታዩ ዜማ እንሰናበታችኋለን። መልካም ምሽት ተናደሩ።
Kun Radio Sagale Americati. Radio Sagale America, utata kabege jumatat, galgala kista, salama wala.